ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በቅድሚያ ፍካሬ ዜናን በድጋሚ ካሰማን በኋላ በየሳምንቱ አርብ የሚተላለፈውን ከአድማጮች ያገኘናቸውን ደብዳቤዎች የምናስተናግድበትን የደብዳቤዎች አምድ ፕሮግራም በድጋሚ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ባሳለፍነው ሳምንት በተለያዩ የአገሪቱ አካባቢዎች ህዝባዊ እንቅስቃሴዎች መካሄዳቸው ተሰማ። በጅግጅጋና አካባቢው ከዚህ ቀደም በተደጋጋሚ ተፈጽሞ እንደነበረው ዘርን መሰረት ያደረገ ጥቃት ተፈጽሞ በጭንከሰን ከአምስት በላይ ሰዎች እንደተገደሉና በርካታ ሰዎች እንደቆሰሉ ጉዳዩን በቅርበት ከሚከታተሉ የዜና አውታሮች መገንዘብ ችለናል። በሽሬኔ እንዲሁም በአካባቢው ውጥረት መስፈኑን በተጨማሪም በኮንሶ ህዝቡ ከዚህ ቀደም ያቀረበውን የዞን ጥያቄ በድጋሚ ባሳለፍነው ሳምንት ህዝባዊ ሰልፍ በማድረግ ድምጹን ያሰማ ሲሆን በተደራራቢነትም በአርባ ምንጭ ወህኒ ቤት የሚማቁ የኮንሶ ህዝብ ወኪሎች እንዲፈቱ ድምጹን ማሰማቱን መረዳት ተችሏል። በጎፋ በሻውላ ከተማ ግዙፍ ህዝባዊ አመጽ መካሄዱን ከስፍራው ከደረሰን መረጃ መረዳት የተቻለ ሲሆን የአመጹ መንስኤ ጎፋ ለ27 ዓመታት የመሰረተ ልማት አውታሮች ዝርጋታ ሆን ተብሎ የተነፈጋት ከመሆኑ በላይ ከወላይታ ሶዶ እስከ ሻውላ የሚደርሰው መንገድ ካለመሰራቱም በላይ በአሁኑ ወቅት ከአገልግሎት ውጪ በመሆኑና ሌሎች ተያዥነት ያላቸው የህዝብ መብቶች እየተረገጡ መሆናቸው ህዝቡን ለአመጽ ማነሳሳቱን መገንዘብ ተችሏል። በአመጹ በርካታ ቢሮዎች ላይ በተለይ የወያኔው ደህዴን ጽህፈት ቤት ላይ እና የአካባቢው የወያኔ ሹማምንት የሚገለገሉባቸው ተሽከርካሪዎች ላይም ጥቃት መሰንዘሩ ተሰምቷል። እስካሁን በደረሰን መረጃ የተገደሉና የቆሰሉ ሰዎች ቁጥር በትክክል ማወቅ ባይቻልም በድርጊቱ በቀጥታ ተሳትፏቸዋል በሚል ወደ 700 የሚደርሱ ሰዎች መታሰራቸው ታውቋል። በተመሳሳይም በጭልጋ የቅማንት ህዝብን በመጠቀም ግጭት እየተቀሰቀሰ መሆኑ አሳሳቢ ነው ተብሏል። በትግራይ ወያኔ ህዋት የትግራይን ህዝብ ለመሰሪ ዓላማው ለማሰለፍ በብሔርተኝነት ላይ ያጠነጠኑ ሰልፎች በተለያዩ አውራጃዎች ሲካሄዱ መሰንበታቸውን በጥሞና የተከታተሉ የፖለቲካ አዋቂዎች የእነዚህ ሰልፎች ጦስ ሀገራዊ ግጭቶችን ለመጫር የታሰቡ መሆናቸውን ያስረዳሉ።
ሐምሌ 22 ቀን የመሐንዲስ ስመኘው በቀለ ቀብር አዲስ አበባ የሚገኘው የመንበረ ጸባኦት ቅዱስ ሥላሴ ቤተክርስቲያን የተፈጸመ ሲሆን በመስቀል አደባባይ በተደረገው ያሸኛኘት ስነ ስርዓት ላይ ቁጥሩ በአስር ሺዎች የሚገመት ህዝብ ተገኝቶ የነበረ መሆኑ ታውቋል። በመሐንዲስ ስመኘው አገዳደል ከመጠን በላይ ተበሳጭቶ የሚገኘው ወገን በወቅቱ ከፍተኛ ሐዘኑና ተቃውሞውን ገልጿል። በየፖሉ የተሰቀለውን የወያኔ ባለኮከብ ባንዲራ በማንሳት በምትኩ ነባሩንና ምንም ምልክት የሌለበት ሰንደቅ ዓላማ ከመስቀሉ በላይ አገዛዙ ዲሞክራሲያዊ አይደለም፣ ገዳዮቹ ለፍርድ ይቅረቡ የሚሉት መፈክሮችን ሲያስተጋባ እንደነበር ተስተውሏል። የጸጥታ ኃይሎች አስለቃሽ ጋዝ በቀጥታ ወደ ተሰበሰበው ህዝብ በመተኮስ ሰልፈኛውን ለመበተን በወሰዱት እርምጃ በርካታ ዜጎች ጉዳት የደረሰባቸው መሆኑንና እንዲሁም ወደ ሆስፒታል መወሰዳቸው ተነግሯል።
ባሳለፍነው ሳምንት የሱዳን የውጭ ጉዳይ ሚኒስትር ከኢትዮጵያ ጋር የድንበር ድርድሩ በአስቸኳይ እንዲደረግ መጠየቁ ተገለጸ። ባሳለፍነው ሳምንት ሱዳን ሁለት ያልተጠበቁ ድርጊቶች መፈጸሟ በገዢው የወያኔ ቡድን መሸበርን መፍጠሩ እየተነገረ ነው። ሱዳን ከኤርትራ ጋር የአየር ኃይል ትርኢት ማካሄዷና ይህን ተከትሎ ለጎንደር አዋሳኝ የሆነው የመሬት ጥያቄዋን በእጇ ለማስገባት በማሰብ በአስቸኳይ የድንበር ማስመር ዘመቻ እንዲጀመር ለወያኔ ገዢዎች ቀጥተኛ ጥያቄ ማቅረቧም ከድንገተኛነቱም በላይ ያዘለው ትርጉም ወደ ግጭት የሚያመራ መሆኑን እንደሚያመላክት በርካቶች ያስረዳሉ። ከዚህ ጋር በተያያዘ በቅርቡ ሱዳን ከግብጽ ጋር እያደረገች ያለው መቀራረብ በቀጥታ ከአባይ ግድብ ጋር ሊተሳሰር እንደሚችል የፖለቲካ አዋቂዎች ያስረዳሉ።
ባለፉት 27 ዓመታት በተለያዩ እስር ቤቶች ታስረው የነበሩ ዜጎች በምርመራ ወቅት የደረሰባቸውን አሰቃቂ ግብረሰልና የአካል ጉዳት በተለያዩ የዜና ማሰራጫዎች መግለጻቸው እንዲሁም ባለፈው ሳምንት በተለያዩ እስር ቤቶች እስረኞች የእንፈታ ጥያቄዎች በማቅረብ እስር ቤቶች ማቃጠላቸው ይታወቃል። ይህን ተከትሎ የፌዴራል ማረሚያ ቤቶች አስተዳደር በድሬዳዋ፣ በቅሊንጦ፣ በሸዋሮቢትና በቃሊቲ የነበሩትን የእስር ቤት አስተዳዳሪዎች ሽሮ በአዲስ የተካ መሆኑን ተነግሯል። ሁማን ራይትስ ዎች ሰኞ ሐምሌ 23 ቀን ባወጣው መግለጫ ባለፉት 27 ዓመታት ዜጎች በእስር ቤት በአገዛዙ የጸጥታ ኃይሎች ከፍተኛ በደል ደረሰባቸው መሆኑን ገልጾ በሕዝብ ውስጥ የሚካሄድ ውይይት የወንጀለኞችን ተጠያቂነት ማካተት አለበትም ብሏል። እስረኞችን በመፍታትም ሆነ እነዚህን በደሎች ለማካካስ የመጀመሪያው ጥሩ እርምጃ ቢወሰድም ገና ብዙ የሚቀር መሆኑን ዘገባው ጠቁሟል። አንዳንድ ባለስልጣኖችን ከስልጣን ማንሳትና መቀየር ብቻ አይበቃም የሚለው የድርጅቱ ዘገባ ግብረሰይል በማካሄድ ሕዝብን ሲያሰቃዩ የነበሩ ከፍተኛ ማጣራት አድርጎ ተጠያቂ ማድረግ፣ ስቃይና በደል የደረሰባቸውን መርዳት፣ በእስር ቤት አካባቢ ያሉትን አሰራሮች ማሻሻል፣ በእስረኛ አያያዝ በኩል ቁጥጥርና ክትትል ማድረግ፣ ለሰብአዊ መብት ተሟጋች ድርጅቶች አባላት ግልጽ መረጃ የሚያገኙበትን መንገድ ማመቻቸትና የመሳሰሉት እርምጃዎች በመውሰድ አሰራሩና አያያዙን ለሕዝብ ግልጽ ማድረግ ያስፈልጋል ብሏል።
ሻቢያ ኦነግን ትጥቅ እንዲፈታ መጠየቁ ተነገረ። የኦሮሞ ነጻ አውጪ ግንባር ኦነግ ከ20 ዓመታት በላይ ዋና ጽፈት ቤቱን በአስመራ አድርጎ ወያኔን በትጥቅ እንደሚፋለም በተለያዩ ጊዜያት ከሚያወጣቸው መግለጫዎች መገንዘብ ይቻላል። ይህ ድርጅት በቅርቡ አዲስ ከሚባለው የወያኔ አመራር ጋር ለመነጋገር ዝግጁ መሆኑን ቢገልጥም በሌላ በኩል ደግሞ በምዕራብና በደቡብ ምስራቅ አካባቢዎች የሚሰነዘሩ የመሳሪያ ጥቃቶች ተጠያቂ መሆኑ እየተነገረ ባለበትም እየወሰደ ያለው የመከላከያ እርምጃ መሆኑን መግለጹ የሚታወስ ነው። በዚህ ሳምንት ሻቢያ ኦነግን ትጥቅ እንዲፈታ ትዕዛዝ መስጠቱ አነጋጋሪ መሆኑንም ብዙዎች ይናገራሉ።
በተከታታይ በደረሰ መረጃ መሰረት ወደ ኢትዮጵያ ተመልሰው ሊሰምሩና ሊሰሩ የወሰኑ ቡድኖች ችግር እየሆነብን ነው በሚል ሹሞቹ እያማረሩ መሆናቸው ታወቀ። ይህም የሆነው ምክንያት እስካሁንም ያስተናገዷቸው ደቃቃ ቡድኖች ካገዛዙ ሁለገብ እርዳታ ፈላጊ ከመሆናቸው ሌላ በፖለቲካው መድረክ ሚናቸው ገለባ በመሆኑ ካውንታው ያስተዋጽኦ ይበልጥ ጉዳታቸው ያመዝናልና የሚል ነው። ተከታይ የሌላቸውን ቡድኖች መጋበዝ ማስቀደሙ ለችግሮቹ ምክንያት ነው ተብሏል። ሹሙ ሊጠራቸው የፈለገው ቡድኖች ተከታይ አልባ በመሆናቸው ሸክሙ ባገዛዙ ላይ መሆኑን ወደደም ጠላም መቀበል ይኖርበታል ተብሏል።
ሜቴክ የአባይ ግድብን የኤሌክትሪክና የሜካኒካል ግንባታ ስራዎች ሲጂጂሲ ለተባለ የቻይና ኩባንያ አሳልፎ መስጠቱ አነጋጋሪ ሆኗል። የዛሬ 7 አመት ለግድቡ የሚሆኑ ተርባይኖች ግዙፍ ስለሆኑ የእንደዚህ መሰል ተርባይኖች የመገንባቱ ልምድ ካላቸው የአውሮፓ ኩባንያዎች እንዲገዙ ሐሳብ ቀረበ ሲሆን በማቹ የያኔ ቁንጮ ውድቅ ተደርጎ በሜቴክ እንዲሰሩ መደረጉና በዚህ ሰበብ በውል የማይታወቅ በቢሊዮኖች የሚቆጠር ገንዘብ በተርባይን ግንባታ ስም መዘረፉ ጉዳዩን በቅርበት ከሚያውቁ ሰዎች መረዳት ተችሏል። የተርባይን ስራው ምን ለማመጫ በመሆኑ እስካሁን ገንዘቡ ተበልቶ ተርባይን ሊቀርብ አልቻለም ይባላል። እስካሁን የተገነባው የሲቪል መንደስና የሚጠይቀው ብቻ ሲሆን የኤሌክትሪካል የሜካኒካል ግንባታዎች ገና ባለመጀመራቸው የኤሌክትሮሜካኒካል ግንባታው ለቻይናው ሲጂጂሲ ኩባንያ መስጠቱ ታውቋል። የየሆነው ካለጨረታ መሆኑ የጉዳዩን ውስብስብነት ማየት ያስችላል ተብሏል። የግድቡ ግንባታን የጣሊያኑ ሳሊኒ የተሰኘ ኩባንያ ሜቴክ እና የፈረንሳይ የጣሊያን ጥምር ኩባንያ የሆነው ኮይኔ ኤ ቤሊየር እና በአማካሪነት ኢኤልሲ ኤሌክትሮ ኮንሰልት የተሰኘ ኩባንያ በጋራ ለመገንባት ውል መፈጸማቸው የሚታወቅ ሲሆን ሳሊኒ የሲቪል ምህንድስና የሚጠይቀውን የወሰደ ሲሆን የግንባታ በተገቢው ሁኔታ እየተከናወነ መሆኑ ሲነገር የኤሌክትሮሜካኒካል ስራውን የወሰደው ሜቴክ መሆኑ ታውቋል። እስካሁን ባለው መረጃ የግድቡ የኤሌክትሮሜካኒካል ግንባታ ገና ያልተነካ ጥሬ መሆኑ ታውቋል። በዚህ ምክንያት ሜቴክ የተባለው የዘረፋ ድርጅት ለፍርድ መቅረብ ሲገባው በዝምታ መታለፉ አነጋጋሪ ነው። ሜቴክ የግድቡን ገንዘብ ከመዝረፍ ባለፈ የኤሌክትሮሜካኒካል ግንባታውን ማከናወን ባለመቻሉ ሲጂጂሲ ከተባለው የቻይና ኩባንያ ጋር መዋዋሉና ኩባንያው ስራውን ከጀመረ 3 ሳምንት እንዳለፈው ለማወቅ ተችሏል። ከዚህ በተጨማሪ ሜቴክ የተርባይን ኩባንያውን ማከናወን ባለመቻሉ ከፈረንሳይ አልስተንና ከጀርመኑ ቮይስ እንዲሁም ስማቸው ካልታወቀ የቻይና ኩባንያዎች ጋር ስምምነት መፈጸሙ ታውቋል። እንደሚታወቀው ግድቡ ይጠናቀቃል ከተባለው ጊዜ 2 አመታት ያለፉ ሲሆን አሁን በተገኘው መረጃ መሰረት የግድቡ መጠናቀቅ ከሌሎች ውጥረቶች ውጪ ግንባታውን በተመለከተ ብቻ በትንሹ ከ2 አመታት በላይ እንደሚወስድ የተገኘው መረጃ ያስረዳል።
የፖለቲካ ለውጥን ህዝብ ፈልጎ ሲነሳ ሁሌም የሀገር መበታተን ሊመጣ ይችላል በሚል የህዝብን ፍላጎት ማፈን የተለመደ አካሄድ ሆኗል ያሉ ክፍሎች አዲሱ ሹም የህዝብን ደምና አምባ ረግጦ ፋሽስቱ መንግስቱ ኃይለ ማርያምን እርቅ በሚል ሊጋብዝ መነሳቱ በሺዎች ሰማዕት ደም ላይ መቀለድ ነው ሲሉ የመረረ ውግዘትና አሰምተዋል። ኮሎኔል ለኮሎኔል ፍቅር ካልሆነ በስተቀር የፋሽስቱ ሰለባዎች ከስደት ሲመለሱ ባልተባለበት የሃርመኒው ሰለባዎች ከስር ሳይለቀቁ ነፍሰ ገዳዩን ለመመለስ መረባረቡ የመቶ ሺዎች ደም አዲሱን ሹም ይፈረዳል በሚል ታዛቢዎች ተችተዋል።
የጅቡቲና የኤርትራ ጉዳይ በቀላሉ የሚፈታ አይደለም ተባለ። የጅቡቲ መንግስት የአሁኑ የወያኔ ሹም ጅቡቲን ሳማከር በመንግስታቱ ድርጅት በኤርትራ ላይ ጣለውን ማዕቀብ እንዲነሳ መጠየቁ ቅሬታ እንዳሳደረበት በይፋ ማሳወቁ ታውቋል። ይህ በእንዲህ እንዳለ ወያኔ የራስ ዱሜራ ሰርጥን በተመለከተ ጅቡቲንና ኤርትራን ለመሸምገል ለጅቡቲ ጥያቄ ቢያቀርብም እስካሁን ምላሽ አለማግኘቱ ታውቋል። የራስ ዱሜራ ሰርጥ ሰጥቶ መቀበል በሚባለው የፖለቲካ ቁማር በቀላሉ ሊፈታ እንደማይችልና ያልታሰበ ሰፊ ቀውስ ሊያስከትል እንደሚችል ሊገመት ይገባዋልም እየተባለ ነው።
ወደ ውጪ የሚላኩ ሸቀጦች በጥራት ጉድለት ለአደጋ መጋለጣቸው ታወቀ። በዘንድሮው ዓመት ወደ ውጪ በተለይ ወደ ጀርመን፣ ቤልጅየም፣ ኔዘርላንድ፣ ባልካን ሀገራት የተላኩ በቆሎ፣ ጥጥ፣ ለውዝ ወዘተ ሳልሞኔላ በተባለ የአንጀት ቁስለት ሊያስከትል በሚችል ባክቴሪያ በመበከላቸው ተመላሽ መደረጋቸው ታውቋል። እንዲህ ያለው ሁኔታ የወደፊቱን የውጪ ገበያ በተለይም በአውሮፓ ገበያ ተቀባይነት ሊያሳጣ ይችላል የሚል ስጋት አሳድሯል። ጥራጥሬዎችና መሰል ሸቀጦችን ወደ አውሮፓ የሚልኩ ኩባንያዎች ለተከሰተ ችግር ምክንያቱ የተሟላ ላብራቶሪ አለመኖሩን በመረት ሲገልጹ ተሰምተዋል።
አድማጮቻችን የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል። ሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች መሸጥ የለመደ እናቱን ያስማማል የካሃዲ አንጃና ፈሪሃፓ ወያኔዎች እንቅስቃሴ ደረጃ መታት ይሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው ያቺ ፍራትና አሜሪካ በህብረት ሊያፈኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገል ነው ውጤት ነው ዛሬም አመረን የከተልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሉል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መከተናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይገን የይሃባ ምርጫና ጎዳና አልነበረም አሁንም አይደለም። ያርበኞችም ፈለግ አይደለም አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጣራቸው ከምንዋጋው ፍርሃትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረይ ሀፋው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ እንዲጠቅ የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረይ ሀፋነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ወንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮሆን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ሰሬ ሀፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሕአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? አላማውስ ምንድነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምጽ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሕአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሉም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሉም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትር ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅንስጥ ብሎ ይህ ካሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሕአፓ ዲሞክራሲያዊ፣ ኢሕአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይግለሰብ ቀደምም የኢሕአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሕአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሕአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋት ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሕአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
መስራች ያፋ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ቢሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜና ተፋም። ይህ ያንጃመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢያፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንንበት ስምሪት በመሆኑ ይዚህ አስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢያፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢያፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።
ሶትን ኮሪ ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ጥሮችን እየፈጠረ ያካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራስሩን ከላይታች ሲሯራጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ እየተገላጠጠ ሊያጣባኝ ሀብረት አልብሶ ሊያሳጣኝ ይበዛብኝ ቆረጥኩ ከውስጤ ላጠዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አምቼ እንድገላገለው ከነሰንኮፉ ተነቅሎ ይብቃ አረ ይብቃ ፍየም እንዲሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ የውድ ከነግማቱ ሲዘረገፍ። እናም ለተጎሳቆሎ ላካሌ መካሻ ድጋሚ እንዳመኝ ለኮሶው ስል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንፊኒቴ ኮሶ ዛፉ ወገብትና እንቆቁ። ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶው ስል።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አልማችቻችን በደብዳቤዎች አንድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች። የሐሰት ወሬዎች በሻቢያም በወያኔም በምዕራባውያንም እየተሰራጩ ሰው ግራ ተጋብቷል። ሲኖዶሶቹ ታረቁ እልል በሉ የሚለው ከዚህ ጋር የተያያዘ ምሳሌ ነው። በሕጉ መሰረት ባንድ አገር ሁለት ፓትርያርክ በመንበር ሊሰየም አይችልም። በአሁኑ ጊዜ እነ ካሳ ከበደና ወያኔ ያመጡት እርቅ ተብየ ሂደት አቡነ ማቲያስም አቡነ መርቆሪዮስም ፓትርያርክ ናቸው። በመውት አፋፍ ላይ ናቸው የተባሉት አቡነ መርቆሪዮስ ሲሆኑ ትግሬውና ከዚህ በፊት ለአሜሪካ ሰርተዋል የነ ደረጀ ዴሬሳም አሜሪካ ያቋቋመው ድርጅት አባል ነበሩ የተባሉት አቡነ ማቲያስ ጤና ናቸው። ወርያኔዎች ትንሽ ይጠብቁና የታመሙት ሲሞቱ ማቲያስ ፓትርያርክ ተብለው ሲኖዶሱን በሞላ ይቆጣጠራሉ። ማለትም ሲኖዶሱ እንደገና በወያኔ ኢህአዴግ እጅ ይገባል ማለት ነው። በአሁኑ ስምምነት የታመሙት አቡነ መርቆሪዮስ የመንፈሳዊ ጉዳዮች የበላይ ሲባሉ፣ የወያኔ ህገወጥ ሲኖዶስ የሚባለው ደግሞ የቤተ ክህነትን፣ አስተዳደርን፣ ገንዘብን ወዘተ የሚቆጣጠር ይሆናል። ይህ ጸረ ተዋህዶ እርምጃ ለረጅም ጊዜ ቤተክርስቲያናችንንና ሃይማኖታችንን ለማሽመድመድ ለዘመን አመጣሽ የገዢዎቹ ሃይማኖቶች መስፋፋትና የበላይነት መንገድ ለመክፈት የታቀደ ነው። ወያኔም ሲፈልገው የቆየ ነው። ዜጎች ይህን አደጋ ማየት ተስኗቸው እልል ሲሉ መስማቱ ያሳዝናል። ጳጳሳትም ተንጋግተው በዚህ ሴራ መጠበዳቸው በጣም በጣም አሳዛኝ ነው። ፈጣሪ ቤተክርስቲያናችንን ይጠብቅልን። ዲያቆን ሱራፌል ዘላለም ከሎስ አንጀለስ አሜሪካ።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ አዘጋጆች በቅድሚያ ሰላም እላችኋለሁ። ኢትዮጵያን ከገባችበት የመከራ ማቅ ውስጥ ለማውጣት መሰረታዊ ችግሮቿ ምንድን ነበሩ? በጉልህ የታዩ ያሉ ችግሮቿስ ዛሬ ምን እየመሰሉ መጥተዋል? ለዛሬው
መሰረታዊ ችግሮቻችን መንስኤው ምንድን ነው? የምንታገለውስ ማንን ነው? ወዘተ የሚሉ ጥያቄዎችን መመርመር፣ መፈተሽና ትክክለኛው ግንዛቤ መያዝ የችግሮቹ ተባባሪ ከመሆን ያድናል። ወደ ትክክለኛው የመፍትሄ አቅጣጫ ለመግባት ትልቅ አስተዋጽኦ አለው። ለነዚህና መሰል ጥያቄዎቹ መልስ ለመስጠት ባለመዘጋጀታችንና ከተጃጃለ መደበራ በዚህ ውስጥ መውጣት ባለመቻላችን ወይም የሚደመርና የማይደመረው ሳለይ ባላስፈላጊ ተደማሮች ጥቃት እየደረሰብን ነው። የ27 ዓመት የለየላቸው የኢትዮጵያና ህዝቧ ጠላቶች በመደመር ስም እንደገና ባናታችን ላይ ይወጡብን ነው። የሙስናው አመቤት አዜብ ጎላን ሹመት ያጤኗል። ሌቦቻችን፣ ዘራፊዎቻችን፣ ዘረኞች የአምባሳደርነት ሹመቱ በስፋት እየታደላቸው ነው። የነሽፈራው ሽጉጤ ሹመት ልብ ይሏል። በ1911 2010 ዓመተ ምህረት ለኢትዮጵያ ህዝብ የተደወለ የማስጠንቀቂያ ደውል ተደውሏል። ከባቦች ጋር እንደመር ብለን ከነመርዛቸው በቅፋችን ብናስከባቸው መርዛቸውን መርጨታቸው አይቀርም። እንጅረስ ስመኘው በቀለ የዚህ ሰለባ ሆኗል። ለእንጅረስ ስመኘው አሟሟት መንስኤውን ለማጣራት ውስብስብ የፖሊስ ምርመራዎች ማለፍ ግዴታና ተገቢ ቢሆንም በህግ መጠየቅ ያለባቸው ቡድኖች፣ ግለሰቦችና ተቋሞች ላይ እርምጃዎችን ለመውሰድ የሚከለክል ነገር የለም። እንደ ዳንጎቴ ሲሚንቶ ፋብሪካ ግድያ ለማደብዘዝ መሞከር ስህተት ነው። የእንጅረስ ስመኘው ገዳዮች ከወያኔዎች እጅ ውጪ ሊሆን እንደማይችል ለማንም ግልጽ የሆነ ጉዳይ ነው። የስመኘው አሟሟት የሌብነት ተግባር ከማድበሰበስና ደብዛ ከማጥፋት ጋር የተያያዘ ነው። ወያኔዎች ህይወቱ እንዳለፈ የመሞቱን ዜና ለመበተን የቀደማቸው አልነበረም። በተለይም በዚያች ቅድስትም በተለይ ትግርኛ ተናጋሪ በሆኑ ታክሲዎች ውስጥ የነበሩ ተሳፋሪዎች ከነዚህ ቡድኖች መስማታቸውን የአዲስ አበባ ነዋሪ ሁሉ በስፋት ታዝበዋል። ራሱን አጠፋ ወደሚል የተሳሳተ ድምዳሜ የሚያደርሱ ሙከራዎች እንደተደረገ በአካባቢው የነበሩ ወገኖች ከመመልከታቸው በላይ ለፖሊስ ኮሚሽኑም ተገልጿል። በአስከሬኑ አካባቢ የነበሩ የአጋዚ ጦር አባላትም ደሙ እየፈሰሰ ለሚያው ወገኖች በጥይት አልተመታም የሚል ማሳሳቻ ሲሰጡ በመመልከታቸው እስከ ግጭት በደረሰ እሰጥ ገባ ውስጥ ተገብቶ እንደነበር ምስክርነታቸውን መስጠት የሚችሉ አሉ። ከእንግዲህ የኢትዮጵያ ህዝብ ኮያኔ የሚጠብቀው መልካም ነገር አይኖርም። መፍትሄው ዝምታም አይደለም፣ በስሜታዊነትም እርምጃ አስፈልግም። በስሜት መነሳሳቱን ወያኔዎች ይፈልጉታል። መተባበር፣ መተጋገዝ፣ ወያኔን በመደራጀት መታገል፣ ለወያኔ ጊዜ መግዚያውን እርምጃዎችን ማክሸፍ፣ በወያኔ ተቋማዎች ላይ መወሰድ ያለባቸውን እርምጃዎች ሁሉ መወሰድ ምክሮች የላቸው። ደስታ አሸናፊ፣ አዲስ አበባ።
ፍኖቶች ሰላምታዬን ላስቀድም። ጠቅላይ ሚኒስትር ዶክተር ኮሎኔል አብይ ያዙት ቦታ ምን እንደሆነና ምን ማድረግ እንዳለባቸውም የጠፋቸው ይመስላል። ለአሜሪካና ለአረቦች ሲሉ ሻቢያን አምጥተው በኢትዮጵያ ህዝብ ላይ በአጠቃላይና በትግራይ ህዝብ ላይ በተለይ በደል እያደረሱ ናቸው። ኢትዮጵያ ኢትዮጵያ ቢሉም ይህ ሀቅ ሊሆን ይችል ይሆን የሚል ጥርጣሬን ያስነሳብን ጸረ ኢትዮጵያ ጽንፈኞችን ኢትዮጵያ ከኦሮሚያ ትውጣ ይሉ የነበሩትን ሲያክፉና ቁም ነገር ሲሰጡ ስናይ ነው። በዚያው ልክ ሀቀኛ ኢትዮጵያ ልጆችን እንዲሁ አሁንም እንዳሰሩ፣ አሁንም እንዳገዱ፣ አሁንም እንዳገለሉና ሊያርቁም እንደጣሩ ናቸው። ሌንጮን ሻቢያና ቅጥረኞቹን ሁሉ ለማግባባት እንደቸኮሉት ሁሉ በሀቀኝነታቸው ለዓመታት የተሰደዱትን የታሰሩትን በሚመለከት የሚመሰገን እርምጃ ሲወስዱ ግን አላየንም። ሁሉም የፖለቲካ እስረኞች ይፈቱ፣ የሽግግር ሂደት ይጀመር የተባለውን ተጻረው ኢህአዴግ የተባለው የወያኔ በርጩማን ሊያድሱ ማቀዳቸውን አብድተውናል። አላማረኝም አላማረኝም ተብሏል። የአድርባዮችና ሆዳሞች፣ የሻቢያ ደጋፊዎችና የአሜሪካ ቅጥረኞች ጫጫታና ጋጋታ የአብይን አይን ወያኔ ያልሆነ አይን ካለው የጋረደው ይመስላል። አውጣነ ማለቱን ትተን ትግላችንን እንቀጥል። አሰፋ ጸጋዬ፣ ለንደን እንግሊዝ ሀገር።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት የኢህአፓ የሳተላይት ራዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። ደብዳቤን በዚህ ልጀምር። ስለዚህ ነጻነትና ፍርድ መብትና ሰላም ሁሉም በተክላላው ጀሃነም ይውረዱ ባይል ተንቆታቁተው አጥፍቷልና የደገኛን ህይወት አድማ ሴራ መተው ለአምባገነኑ ጉልበት ለተጫነው ረርተዋልና እንዲያ እንዲያ ላለው ሰው ከጥንት ጀምሮ ስናይ እንደኖር ነው ሲቃጠል የሚፈግ እሳት ብቻ እኮ ነው። በረከተ መርገም 1959 ዓመተ ምህረት ኃይሉ ገብረ ዮሐንስ ገሞራው። ይህ የታላቅ ወንድም የገሞራው ቅኔ 51 ዓመት ሞላው። ገሞራው በህይወት የለም ግና ደግሞ አለ። ቅኔዎቹን ሳነብና ሳደምጥ ገሞራው ፊቴ ላይ ድቅን ይልብኛል። የገሞራውን ቅኔ የጠቀስኩት ባልተሞረደና ባልተባህሊናቸው ሳይመዝኑ ኢህአፓን የመቱ እየመሰላቸው ያን ትውልድ በአጠቃላይ በእድሜ በረከቱ ሲዘልፉ መስማት መደጋገም ይዟል። እንዲህ ያለው ጋጥ ወጥነት የሚመነጨው ከጭንቅላት ቀፎነት ከማመዛዘን ድህነት ከእይታ ድንክዬነት ከጥሩምባነት ከአእምሮ ልምሾነት ነው። ትውልድን የሚረግም ማሰቢያውና ማመዛዘኛውን መቀመጫውን ያደረገ ብቻ ነው። የቀደመውን ትውልድ በጭፍን የሚሰድብ ሀገሩንና ህዝቧን የከዳ ባንዳ የቀደመውን ትውልድ የሚዘልፍ እንደ ሶሎ ጉሻ ለገዢዎች ራውን የሚቆላ እባብ ስለሆዱ ይሄዳል በሆዱ እንደሚባለው ያለ አድርባይ ብቻ ነው። ገሞራው ሎሬት ጸጋዬ ጸጋዬ ወይን ደብተራው ዮሐንስ አድማሱ ሐማቱማ ዮናስ አድማሱ ወዘተ በግንባር ቀደምትነት የሚጠቀሱ ባለቅኔዎች ናቸው። ከዚያ ትውልድ አብሪ ኮከቦች በመጀመሪያው ከሚገኙ ዘመን ተሻጋሪ የሆኑ ቅኔዎችን የፖለቲካ መጣጥፎችን ያቀረቡ ናቸው። በረከቶቻቸው ከኛም አልፈው በበርካታ ቋንቋዎች ተተርጉመው ለማስተማሪያነት ያገለገሉ መሆናቸውን አውቃለሁ። ክብርና ሞገስ ይገባቸዋል። በአሁኑ ወቅት በአገራችን ለውጥ እንደተከሰተ የሚነፋው ጥሩምባ ባዶ እንደሆነ በተጨባጭ ለመረዳት ጊዜ አይወስድም እላለሁ። ይህን የምለው ከተጨባጭ ሁኔታው በመነሳት ነው። በመላው በሀገሪቱ ህዝባዊ አመጾች እየተካሄዱ ነው። ባለፈው ሳምንት ንብረትነቱ የውያኔ ህዋት የሆነው ሰላም ባስ የተባለው አገር አቋራጭ አውቶቡስ በጎንደር በተካሄደ ህዝባዊ አመጽ ተቃጥሏል። በጎፋ ሳውላ ከተማ በተካሄደ ህዝባዊ ተቃውሞ የውያኔ የፖለቲካና የአገዛዝ ቢሮዎች ጥቃት ደርሶባቸዋል። ከጭናክሰን እስከ ጊምቢ ከኮንሶ እስከ ጎንደር የህዝብ ሮሮች እያስተጋቡ መሆናቸው የሚታወቅ ነው። አንዳንድ የዜና አውታሮች ከወያኔ መገናኛ ብዙሃን አውታሮች በከፋ ሁኔታ ህዝባዊ እንቅስቃሴዎችንና አመጾችን እያወገዙ ጭንጋፍ የፕሮፓጋንዳ ዘመቻ መጀመራቸውን እያስተዋልኩ ነው። ከዚህ ቀደም ለስር ነቀል ለውጥ እየታገሉ መሆናቸውን ሽንጣቸውን ገትረው ይለፍፉ የነበሩ ለውጥ መጣ የሚለውን ድምፅ ጋጋኖን ስንጥቅ ጥሩምባ መንፋት ጀምረዋል። ኤርትራ ውስጥ ተዋጊ ጦር ማደራጀታቸውንና እዚያ እያመረቱ በመላው ሀገሪቱ እያሰራጩ መሆናቸውን ሲቀላብዱብን የነበረው የቀጣፊ ቃልና የገማ እንቁላል ካልተሰበረ አይሸትም እንደሚባለው ነገራቸው ሁሉ ከመግባት አልፎ ጠነባ። እነዚህን የገዛ ምላሳቸው መርዝ ሆኖ ይመርዛቸው ብዬ እርግማን ምርቃቴን አወረድኩባቸው። አንዳንዶች ታሪክን ለመግደልና ራሳቸውን አርቆ አስተዋይ ለማስመሰል ውሸትን በውሸት ላይ ሲክቡ የእምዋይ ካብ እየሆነባቸው ሲናድ እያየው ልሳቅም ልዘንም ግራ እየገባኝ ተቸግሬያለሁ። አረጋዊና ጓደኞቹ ትግራይን ለመገንጠል መደራጀታቸውን ሲሸመጥጡ መርሻ የተባለው ጉድ ደግሞ የኢህአፓ መስራች እንደሆነ ቀላበደ። ወያኔ እግር ስር ለመደፋትና ጫማ ለመላስ መወሻከት እንደማያስፈልግ አንድ አክቲቪስት በሉኝ ጉድ ያረጀበትን የመድረክ ትርኢት በአሳፋሪ ሁኔታ አሳይቷል። አንዳንድ ፖለቲካን ሳያውቁ እንደው በድፍረት ፖለቲካውን የሚጎደፍሩ የአሁኑ የወያኔ ሹም የህዝብ ድጋፍ አለውና እንደግፈው የሚል ሞዛዛ ትግል አፋዛዥ እንቶ ፈንቶ እንደ ወናፍ ሲያነፍሱ እየሰማሁ ጥምጥም መማርን መድፈቁን እያየሁ አዝናለሁ። አንድ ሸቀጥ በበርካታ ሸማቾች በመገዛቱ ብቻ ጤናማ ሸቀጥ እንደማያሰኘው የታወቀ ነው። ለሸማቾቹ መብዛት የተለያዩ ምክንያቶች ሊኖሩ እንደሚችሉ ሁሉ አንድ የሆያ ሆዬ የፖለቲካ ቡድንም በአጫፋሪ ብዛት ደገኛ ቡድን አያሰኘውም ባይ ነኝ። የናዚ ፕሮፓጋንዳ ሚኒስቴር የነበረው ጆሴፍ ጎብልስ በ1943 የሁለተኛው የዓለም ጦርነት ለጀርመን ከድጥ ወደ ማጡ በሆነበት ወቅት የተሰበሰበውን ሕዝብ አጠቃላይ ጦርነት ይፈልጉ እንደሆነ ሲጠይቃቸው ድጋፋቸውን በጩኸት ነበር የገለጹት። ይህ የጅምላ ድጋፍ በተናጠል በነጻነት ቢደረግ አንድም ድጋፍ ባላገኘም ነበር። ታዋቂው ጸሐፊ ሶመርሴት ሙጋሃም አንድን ጅላጅል ነገር 50 ሚሊዮን ህዝብ ቢደግፈው የነገሩን ጅላጅልነት አይለውጠውም ያለው ለአሁኑ የሀገሬ ግርግር የሚስማማ አይመስለኛል። የውያኔ ቁንጮ የሽግግር ጊዜ መንግስትን ጉዳይ በተለመደው የጮሌ ምላሱ በመጪው የቧልት ምርጫ ወያኔን በሩጫ አሸንፎ ስልጣን መያዝ እንደሚቻል ለሙር ሙርት ለአፋው መጥፎና ክፉ ነገር ለሚወጣቸውና ለርኝት ለቅም ብቻ ለዘርጣጣ ሆዶች ምላሽ መስጠቱን አስተውሳለሁ። ስለ ሽግግር መንግስት አስፈላጊነትና ባህሪ ዘንድሮ ከወጣው የመጋቢትና የሚያዛ የዲሞክራሲያ ቅጽ መረዳት እንደሚቻል የፍኖተ አድማጮችን ማስተዋወስ እወዳለሁ። ለእኔ የሽግግር መንግስትና ጊዜያዊ ህዝባዊ መንግስት በይዘትም በባህሪም አንድ ናቸው። በ1966 ዓመተ ምህረት ህዝባዊው አብዮት መሰረያ በታጠቀው በወታደሩ ማጅራቱን የመመታቱ አዝማሚያ እንደታየ በወቅቱ ከተደራጁት ማህበራት የፖለቲካ ድርጅቶችና የወታደራዊው ኃይል የተውጣጣ ለህዝባዊ መንግስት ጥርጊያውን የሚያዘጋጅ ጊዜያዊ ህዝባዊ መንግስት እንዲቋቋም ገና አብዮቱ ግም እንዳለ ጥሪ ቢደረግም ጥቂት ወታደሮች ስልጣኑን ታሪክ የጣለብን እያሉ ተቋሞቻቸውን በአጠቃላይ በኢሃፓ ላይ በተለይ የሽብር አዋጆችን አውጀው በድፍን ሀገር አሰቃቂ ጭፍጨፋ አካሄዱ። አሁንም እየተጮኸ ያለው ሀገርን ከጥፋት ህዝብን ከስቃይ ከስደት ብቸኛው መታደጊያ የፖለቲካ መንገድ የሽግግር ወይም የጊዜያዊ ህዝባዊ መንግስት ማቋቋም እንጂ የቃላት ድርድራ እንዳልሆነ አስረግጬ መናገር እወዳለሁ። የፖለቲካ የሲቪክ የብዙሃን ድርጅቶች ሊመሰረቱና በነጻ በመላው ሀገሪቱ ጽፈት ቤቶቻቸውን ከፍተው መንቀሳቀስ እንዲችሉ ወያኔ ህገ መንግስት የሚለው የኢትዮጵያ ህዝብ በሀገራቸው ጉዳይ የሚያገባቸው ድርጅቶች ሁሉ መክረው ዘክረው ያጸደቁት የተቀበሉት ሳይሆን እንደ ቅኝ ገዢዎች ህዝብን ጸጥ ለጥ አድርጎ ለመግዛት እንዲያመች የህዝብን ይሁንታ ሳያገኝ በኢትዮጵያ ህዝብ ላይ የተጫነ አንዳች መርገም በመሆኑ ከዚህ ጋር ሌሎች ወያኔ የዘረኛ አገዛዙን የእድሜ ገመድ ለማርዘም የደነገጋቸው ድንጋጌዎች ሁሉ ተሽረው ህዝብ የተቀበለውን ህገ መንግስትን አርቅቆ ለህዝብ ይሁንታ አቅርቦ የማጽደቅ ስልጣን የሽግግር መንግስቱ ነው እላለሁ። ሲሳይ ያለቀበት አንበጣ ከድንጋይ ላይ ያርፋል እንዲሉ ለወያኔ የሚነጠፉ መበረከታቸው የመሳቸውን መቀበላቸው አይቀርም። ግርግር ያውም የፖለቲካ ለአወናባጅና ለባንዳ ይመቻልና ህዝባዊ ትግላችንን በመክፋት ድላችንን እንቀዳጃለን በማለት የዛሬውን ደብዳቤን በዚህ እቋጫለሁ። ደቂቀ ገሞራው ነኝ ከዋሸራ ጎጃም።
ውድ ፍኖቶች እንደምን ሰንብታችኋል? ጠቅላይ ሚኒስትር አብይ ብዙዎች ላሳዩት በጎ ፈቃድ የሚሰጠው መልስ አነጋጋሪና ይበልጡን ህዝቡን የሚያስቆጣው ነው በመሄድ ላይ ነው። ስንት መቶ ሺህ ዜጋ የመተረውን የምድር ሰይጣን ኮሎኔል መንግስቱን ወደ ሀገር ለመመለስ የሲዳሞን ህዝብ ፈጂ ኃይለ ማርያም ደሳለኝን መላኩ ከንቀትም ንቀት የለየለት ወንጀል ጠቀስ ስራ ነው። መንግስቱ ለይስሙላ ለፍርድም አልቀረበም። በጻፈው መጽሐፍም ቢሆን ለፈጸመው ግድያ አጠፋው ይቅርበሉ ሲልም አልተሰማም። ስንቱን እናት ወላጅ አቁስሎ፣ ስንቱን ወጣት ቀጥፎ፣ ስንቱን መኮንንና የህዝብ መሪዎች አሳርዶ አሳዶ ንጉሱንና ሽማግሌ ሚኒስትሮችን ገሎ ጀነራሎችንም ጨርሶ ኢትዮጵያን ለገንጣዮች አጋልጦ የፈረጠጠውን አውሬ ለመመለስ መነሳት ህሊና ቢስነትና በህዝብ ደምም መሳለቅ ነው። ለመሆኑ ይህን ነፍሰ ገዳይ መመለስ ዋና ቀዳሚ ስራ ሆኖ ነው? አብይ ኢሰፓዎችን ሊደልል ሲጥር ሚሊዮኖችን ግን ንቆጥሏቸዋል። በስደት ያሉ ወደ አገር እንዲመለሱ የሚፈልጉ አገር ወዳዶች ጠፉ። በስመ እርቅ አብይ አገራችን ላይ በአያሌው እየቀለደ ነው። መንግስቱ ለፍርድ ይቅረብ፣ አብይ ቀለድክብን በሚል ሰፊ ቀጣይ የተቃውሞ ሰልፎች ማካሄድና መፈክሮች መነገብ አለባቸው። ኃይሌ አለማየሁ፣ ዴይተን ኦሃዮ፣ አሜሪካ። አድማጮቻችን፣ የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ቆንጅት ለማ ከሮተርዳም ኦላንድ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ ሬዲዮ አድማጮችና የፕሮግራሙ አዘጋጆች፣ ለኔ ስሌቱ ቀላል ነው። ሐቁ በመድረክ ላይ ያለ ሆኖ ብዙዎች ሲደናገሩ ማየቱ ግራ አጋብቶኛል። ወያኔ ቢቆስልም አሁንም በስልጣን ላይ ያለ የኢንጂነርን ግድያ ያጤኗል። የወያኔ ጀነራሎች አሁንም በቦታቸው ናቸው። ዶክተር አብይ የኢህአዴግ ሊቀመንበር ነው። ኢህአዴግ በወያኔ የተጠፈጠፈ የወያኔ ተለጣፊና በህዝብ ላይ በደል ያደረሰ ስብስብ ነው። አብይን የሰየመው ወያኔ ኢህአዴግ በአሜሪካ ግፊት ነው። ከባዶ ልፈፋ ባሻገር አብይ ፈጸምኩት የሚለው ሁሉ በኃይለ ማርያም ጊዜ የተጀመረውን ነው። ለዚያውም ሁሉን እስረኛ መፍታት አቅቶት ወይም አልችል ብሎ ወገን በየማጎሪያው እየማቀቀ ነው። አብይ ህዝብ የሚፈልገውን የሽግግር ሂደት ሰርዞ ኢህአዴግን አጠናክሬ አስቀጥላለሁ፣ ለኢህአዴጋዊ ምርጫ ተዘጋጁ ብሎናል። አብይ በዙሪያው የሰበሰባቸው ሐቀኛ የኢትዮጵያ ድርጅቶችን ሳይሆን ዘረኞችን፣ ብሔረተኛ ጽንፈኞችን፣ የሻዕቢያ አደግዳጊዎችና የለየላቸው አንጃዎችና ጸረ ህዝቦችንም ነው። መንግስቱን የሚለማመጠውም መረጃ ነው። ሁሉም እስረኞች አልተፈቱም። የህዝብን የኑሮ ችግር ለመቅረፍ ምንም እርምጃ አልተወሰደም። አብይ በሀገር መቀመጥ ያስጠላው ይመስል በዙረት እየከነፈ ለወያኔ ሴራ መጎንጎን እድል ሰጥቷል። በሃይማኖቱም መስክ ባሉታዊ መልክ ጣልቃ እየገባ ነው። ጸረ ኦርቶዶክስ ሴራውን፣ የሙስሊም መሪዎች በእስር ላይ መቆየትን፣ ለጸረ ህዝቡ ታምራት ላይ እኔ ቦታ መስጠትን ይመለከታል። ከባብ እንቁላል እርግብ አይፈለፈልም። አይበቃም ይህ ሁሉ ሀቅ? ለመደናገርና ጭፍን ድጋፍ ሰጥቶ ለመገኘት ምንም በቂ ምክንያት የለም። ትግላችንን መቀጠል አማራጭ የለሽ ነው። ቆንጂት ለማ ሮተርዳም ሆላንድ። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። ላላ ፕሮግራማችን በዚሁ ይጠናቀቃል። የነነ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደናምሹ Yeah, what could we do? We're gonna fight.